تسلسلت پروگرامچن اهون ای جمرال به متحف تلن پروگرامچن به پابیلی تولا تدرسو به تگه گبرمدن دفتراو یه تطرف گمون عند تولد لممتر ایو شبر بیتیو بیا متحف ترکا یه مجمریون کفل الناس مالن بازیم یه تقلالا پروگرامچن تسامی یونال ሰዎች ጌት አጋጭ ለሰው ሲሉ መሞት መጎዳት መስዋዕት በመሆን ሲለወጥ ለግል ህይወት ድሎት በድገት አይን ታይቶ በመሰልጠን መንፈስ በግለኝነት ደብረ በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥንጥም ያወቀን መሰለን በህዝብ ስልጣን ላይ ስናዝ ያለ ሀፍረት ስንነጥ ስንሰርቅ ስንቀማ የሰው ሀብት የተፈጠረው ድንበር የማንነታችን ሲፈርስ ደረባው በገዛ ስራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ህግ ደንብ መሻሩ አበባዬ ፍቅሬ እያሉ ከላይ ውስጡን በንቁጣጣሽ በቆመና ጣይ ሸሽጎ ሰውሮ ይሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂታ ጋይ ትግል አታውቀውም ነውና አስመሳይ ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ህዝብን አሳስቶ እንደምን አፍር ከመሰሎቹ ጋር አሉባልታው ክቶ ትግል ነጻነቴ ባልተገራ እንደበት ሲቦጫጨቁሽ በለመደጃቸው ሲቀነጥሱሽ መጣች ቀረሽ ሲሉ በሐሰት ወሪያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ መስላቸው አራት አይናነትሽን ደብቀው ሲጓዙ በትደርሺ ጊዜ ደንዝዘው ፈዘዙ አይችሉም ሊደምቁ ሊያምሩ ባንቺ ወርቅ በመዳብ በነሐስ አፈር በመስረቅ እንደ ጸበለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባዬ ታነቀው የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው። ህይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው። ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብላችሁ ተውሳኩ መብዛቱ። ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል አራዊት እንስሳው ከይዞታው ውጪ መቼም ሆኖ አውቅም በሰው ወርቅ አጊያጭ ትግል ከልብ ነው በህዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር እንደዚህ ነው ትግል ድምጥን ጥፍት አርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ ወሬ ሳያበዙ ሳይሞዳመዱ ከህዝብ ጠላት ካዋጆች ማዕድ የማዋጃ መሳሳይ ሳይበሉ እራት ቆፍጠን አርጓሞትን ትግል እንደዚህ ነው መሻት ነጻነት በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በህዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ عندي لوبة وتولد يتقطعت له ترج برج مايل تقبوك يالاله فبرد ما يطفى طمكات يالقاله تقل مالتي هنو لحق لأونات فمو يالكسالة يهزب طلعتوش عن قتل ليفدفو تقلن ليأكل الشو بيطرو بيلفو يهبا وتتنو اندر قويتنات عقواتم عريرا كوين نايفونو تقاميون يزو قوشاشان يلي منفالو تاتنو ممچاواي تاوك يمي بالللت يهبا منفسنو يتقل سنات
كمتعف تعلم برنامجنا رونة نيا تاريخ لا يتمثلت لبولدوتن يا إثيوبيا تاريخ باهلنا ما هذراوي استيروتن عندهم يا جراتن يا جبنو تاريخ يا مياوسو متعفن يا من تارك بتناو
عند تولد لممتر كيو شبر بايتيوبيا ببابيلي تولا بانجلزينيا تتفو بسغي وين قبر مدهن يتترقم عصراز قيمته ثمانية زتين عمى تمهرات الأماريني أو ترجم مجبيا. سلك أي شبرو بإنجليزية تصفون. سجاي قبل رمضان كترجمو يقوي بهم. بل يولي يوتش جروت يتنصا سايت تتم زجية. بمعلو يا لدراسي فقط أفتمو مشت لم تبهون باتجراتشن. عند قلصر مصحفون ترجمو لشياج أقربو. يباس بلوم. تقدوا ليهون بيشلم. يمصحفون ترجم متاسب عنت ذي هذه ستو يبدل بدل يتجاي قبر مدين ترجم يمصحفون ملك تبدرك وصايحون بوبت يميا كربنو يتجاي مونة يمصحفوتا يكيش برتاطا جنا اندلاك التما يا ملك تعلو دقاق من اندك اللزنو كيش بر بمان نيوم سرات لي ولد يميشل بمونو يمصحفو وان نيالما يكسفات ترجمان داغم انداي ولد لمادرق كلهم بيتيبياوي نقطو يبقلون استواص او مادرق اندال لبت لمتقوم لماساسب نبر يتيبيا هز ياسالفون السكاكي يمكرا زمن لبعدان ماساوكم اسفلاجي هونو مصحفو بانجليزينيا بيوتام ين قوانقوا يمياوكوت بركاتا ياغراتشن مهوروش بامبابي درجا يتاسبو نبرو كايش برو بفاشستو منقست بكاهدم بهيداتو تفاتافيو لقوداتو تطياكيو بسو بتشايمي وسنال نبرم يتقومه يقالته غور بيتو وغنو سرشن على يهم يالو واتاس بترالاته هاي سيدفات اكتاله لامباغنن عرمان اسرات ياغو بدده وزته اللو راسون متيك هلينوان ممرمر يقبال كايش برو يتحسن الزرو بمواتو تشولاي ان السما موتوا بكا سايحون فكرروا لاي نبر ببارنت قال تغزاچو قالا چبچباچو غراجان ستاچو يودم قالالاچو وزته تالقالاچو لمالت يشبرو غزي ايانداندو ايتيوبياوي ماننتون لكل مفتنيا وقت نبر بيبال سهتت ايهونم رقتي تشومه لقزة ملاكو بلو كما كنن باشاقر يهولاتشن منا من نبرا بلا متأيك اللبني النوم لزينو قداو المكتات عندنو نفس قدا يقلو بشي درجاتي تشفننا لمن تونو زمالنو بلو متأيك دقمو يبلت تقامينو يرقمانون منسي ماوك انا ما سوقت برجمو فريما سلهونا مسحافو يوكتو بالسلطانو تشنا اقافاريو تشاتشو لراساتشو لتكموبات تروال بكشبرو براسوم يبوليتيكا شرتشارو لما كهيد السيافي شبر رب سيكهيد تازبناد اندقنا يسلطان تميت يصابداتشو شبرن ارقزو ليولدو سيفشارتشاروم اياينو يمسحافو تقابيو ترقوم موتاتو بشبرو تتاكيدا نبروتنا بعد سوچو بعد سوچ مكرا ايا يولالوت لفرد باتشو تاريك لما يرساتشو لأينتا سرشبر ييها باليجوج متاسا بيانت مكربوم يقد بمهونو انهو To kill a generation The Red Terror in Ethiopia بميلرس بانجليزينيا قوان قواتل صفو ينبرون مساحفين ود امارينيا يملسو زننيو تاقاي ساقاي قبر مدنو يكنينا يسنة صحف چلوتاو ببزوي زند تدنك النت ينبرو ساقاي قبر مدن فاسراز اي مطو سلساو چوامتات يتماري مهبر مري يهابا مسراج عبالنا يامرار عبالنو بسنة صحفنا بجز چلوتاو قوادن يوچونا ولاجوچو دفتراو بلو بيتارو تال ساقاي كقوادن يوچو غار بمهون بإجابة ديمقراطية سلام كل الناس النافذ هندي سافن لرجم جزي تاقلوال سجاي كعصر قيمة توصل صفات تامتم رجمرو بقاترو تقلوست بمقويت كفتن يامزغات الناتني كفالة سيهون بأسر قيمة توصماني ولد تامتم رد كوندر كفلاغر ليسمو سانكي سابت بالبوتا بوياني تورتيزو كتوصد بوالا اسكاهون مدارشاو سايت تاوك قويتوال يسجينا يقدنيو تشيدر سبت مرفاتنا انديهم بتلا يبو تاوش بزو سووش اي يتقدلو اي يتعفنونا اي يتسك ايو مهناتشو يهونو تشماريوش يعقزا زيبي كفيتنيو تشو بزوم اندم مايلي ياسايال انددرقو جيزي كي يميل سنباي ستاوم بو ياني عقزا زم متانو تنشالو نشبر اي يتكاهيدا مهنو اتراتاري ايدلم عند تولد لممتر ايو شبر بيتوبيا يتطافو تمساساي يتولد دلكيت بيتوبيا انداي الدقم لمكلاكل نبر شبر اياكا هيلو لالوت يهونو تشماريوش يمسحافو مالئك تتمهرت يهوناتشو اي مسلم بابي ليتولا اهسرات ايمتو سمانيا دتعين اما تمهرت مقدم جناناو لقول هوي على املاك اوناتون النقرالو ساموئيل جونسون راسيلاس مسنة إثيوبيا كميلو مصحف لندن 1759 عام تمرد إدميو أهون ودهاية بيت مقبا دجالا يهونون يه يتبادون قول ماسا تاريك النوزد توقبو بتاج شبانو عندينون أطول ولت تاسوج ككنجو كرلوال አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሳዋል አብዛኛውን ጊዜም ቀውስ ውስጥ ይከተዋል ምግብ የሚቀምሰው ላመል ነው ታዲያ ተመልካችን ወዬ ያሰኛል በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር ግን መቼ ለዚህ ቢያድለው አንድ ለት ማታ በመጋቢት ውስጥ በአንድ የኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ ከፖለቲካ ጋር ምንም ማግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን የኢሃባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው ይሄ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይሄ ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። ስነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ተቆቃቦ በዚያች ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ተቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሚያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኛ የተቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ የአስር ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፎ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብእናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድ ነው መተናል። ሰውን የራሱን ሥጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ተገራ የጠጣ ጨርቃፍ ውስጥ መጎስጎስ አፍንጫውን በፒንሳ በጭቆ መጣል በሴት ብልት ውስጥ ጠርሙስ መጠርመስ የጥቶቿን ወለብለቢት መቁረጥና መላጥቶቿን መቁረጥ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርት ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን፣ በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደ ተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ሕዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሳል። የደምን ድምፋለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባደው ሞት በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም ማለት ይቻላል ኃይል ላይ የተመሰረተ ነበር። የሀገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዞኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው፣ እነሱ በተጋጨ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ትሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ህገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን፣ ሀብት ንብረት የሚወድምባቸው፣ የብዙ ሺህ አርሶ አደሮች ህይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከህዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያን ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ህግ ነበር። የዘረፋው ክፉጣ ሰራዊቱ ከሚነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ሀያላን ይገዛሉ፣ ሀያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ህግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምና የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ህዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን፣ ተቃውሞ በጠነከረ መጠንም እልቂቱም በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች ወላይታዎች ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ በግጥም ሲወደሱ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ርስተኛ ጉልተኛ እያደረጓቸው የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ የበቀል ጥላቻ እስከዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጸራራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስ ገበርኩ እየየ የሚል የመሬት ከበርቴ ሙሉ ያርሶ አደር ቤተሰብ ሲገድል ትንሽም ህሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻረውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ ሰው የገደለውን ግን አፍ አውጥቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከተላላቃቸው ፊደላዊ መጻፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ሲለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ህዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ፣ የሃይማኖት ጠባቂ ተብለው ይጠሩ የነበሩት። ዋናው አስምረንበት ለማለፍ የምንፈልገው ግድያ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የሰመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው የአመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ህዝብ ሁሉ ሰላም ወዳዶች ናቸው። ልናሳይ የምንፈልገው ነጥብ በገዢዎቹና በህዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይልን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ህጉም ጭምር ተገዢዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአጼ ኃይለ ሥላሴ ሕገ መንግሥት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ሥልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩመ እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ ያዝ ጠበቅ አድርጎ የማይገዛ ገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የሥነ ሥርዓት መከፈቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል፣ አገርም ፍጹም ሥልጣን ያለው ገዥ። ፊውዳላዊ ሥርዓት በተንሰራፋባት ኢትዮጵያ ደግ መሐሪ የሆነ ገዥ በጥርጣሬ ዓይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተመላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመጸ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አጼ ኃይለ ሥላሴ ህጎች ቢዘነጉም ስለኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ህገ መንግስት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን ስካር ያንበላሰሰው ሰው መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከአምስት እስከ ሰባት ዓመታት እስራት እንዲከናነብ ያደርገዋል። አጼ ኃይለ ሥላሴ በከፋፍለ ግዛ መርክና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥ ለጥ ያዝረገጥ በማድረግ ነበር። ወደ ዙፋን የወጡት ተንኮል ሰርተው ልጅ ኢያሱን በመገልበጥ በኋላም እንደሚነገረው ባለሙሉ ስልጣን እንደራሴ ሆነው የነበሩትን ንግስት ዘውዲቱን በመርዝ በመግደል እንደነበር መች ይረሳል? እኒሁ አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምህረት አሪያና ፉላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን ስልጣን የባህሪ ገንዘባችን ነው። አንድ ንጉስ በኃይል በመጠቀሙ ሊጸጸት አይገባውም። ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም። ለህዝቡ የሚበጀውን የሚያውቅ ንጉሱ ነው። ህዝቡ ራሱ አያውቀውም። ይህ እንግዲህ በንጉሳዊ ትምክህት የተገፈፈና የተጠናከረ አይን ያወጣ ጭካኔ ነው። መጨከን አለመጨከን አለመቻል የደካማነት ምልክት ነው። ደግ ይቅር ባይ መሆን አመጽን ይወልዳል። የተገዥ ፈቃድ አይጠየቅም። ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቀዋል? በአንድ ቃልም ህዝብ የሚበጀውን የማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉሥ እንዳፈተተው የሚያደርገው ነው። እንዲህ አይነቱ ስልጣን ላይ የሚያምጽ እንደ ኑፋቄ ይቆጠርበታል። መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ ዘ ኢንኩዊዚሽን አበጋዞች የሚማሩት ምንም አልነበራቸውም። በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ የአመፃ በትር ወርዶበታል። የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል። ሰላማዊ ሰልፈኞች በቆመጥ ተደብድበዋል፣ በጋዝ ጢስ አንብተዋል፣ ተገለውማል። የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች፣ የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር። ለምሳሌ ካፒቴን ከበደ ካርቱም ውስጥ፣ ሌሎችም ሞቃዲሾና ሳንአ ውስጥ የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ሕዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉሥ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጮን ንጉሥ ገጽታ አላቀለመውም። ባጭሩ አጼ ኃይለ ሥላሴ በስልታቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገሥታት የሚለያቸው ነገር ከቶ አልነበረም። ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር። እንደ ኃይለሥላሴ ማኪያቪሊን አንዳቸውም ያነበቡ ባይሆንም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃሊነት የሚያምኑ ነበሩ። አርሶ አደሩ ለሁላቸውም ያው ገባር ነው። የሚጎነበስላቸው፣ የሚነብርላቸው፣ የሚያገለግላቸው፣ የሚሞትላቸው ሁሉም ኃይለሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም። የግብረ ሰቆቃው መፈጸም ያለፉት ነገስታት እንግዳ አልነበረም። አጼ ኃይለሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግስታት እርዳታና መምህርነት ያራቀቁት በቅተዋል። ከላይ ከተጠቀሱት አገሮች ጠበቅት እንዲመጡ ተደረገ። ኢትዮጵያውያንም ወደ ቴል አቪቭ እና ዋሽንግተን ወደሚገኘው ኢንተርናሽናል ፖሊስ አካዳሚ ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ። እንዲህ አይነቱን ጥበብ የቀመሱት ተማሪዎች ያሁኑን የኮሎኔል መንግስቱን ወታደራዊ መንግስት ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት፣ ኩባ፣ ምስራቅ ጀርመን ላበረከቱት ትምህርት ምስጋና ይግባቸውና በጥበብ ላይ ጥበብ እንዳከሉ መጠቀስ ያለበት ነው። የእጅ ጣቶችን በፒንሳ ቦጭቆ መጣል፣ አሸዋ ወይም ውሃ የተሞላ ጠርሙስ ከብልት ላይ በማንጠልጠል ከጥቅም ውጭ እንደሆነ ማድረግ፣ እጅ እግር ሽባ ማድረግ፣ ውስጥ እግርን መግረፍ፣ ቁሻሻ ውሃ ውስጥ መስፈቅ፣ ከባድ እግረ ሙቅ እግር ላይ አስገብቶ ከጨለመ ምድር ቤት ውስጥ ማሰር፣ ማስራብ፣ የብረት ሰንሰለት እንደ ልጓም ካፍ ውስጥ አስገብቶ ጥርሶችን ለመስመር ወደ ኋላ መሳብ፣ መድፈር፣ ወዘተ ወዘተ የኃይለሥላሴ እስረኞችና ተቃዋሚዎች ይደርስባቸው የነበረ ነው። አንዱ የስቃይ ጉረኖ የሆነው ከአፍሪካ አንድነት ድርጅት ጽህፈት ቤት ቢጠሩ በሚሰማ ርቀት ላይ ያለው ማዕከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካድ ነገር አጼ ኃይለሥላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ግብረሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የህፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያውያን ዘንድ አጼ ኃይለሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉስ ነበሩ። የግርማዊነታቸው ሮልስ ሮይስ መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለበት ቆመህ መኪናው ሲያልፍ ዝቅ ብለህ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አድራጎት ንጉሠ ነገሥቱን ከማፍቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቁሞ እጅ የማይነሳ በክብረ ነክ ተወንጅሎ ይቀጣል። ይህንንም ሕፃናቱም ያውቁታል። እዚህ የባሰ ደግሞ ንጉሠ ነገሥቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪት ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መስዋዕት ያቀርባሉ ብሎ ሕዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ኋላቀር ሕዝብ በምናቡ የሚያውጠነጥነው ፍሬከርሲኪ ነው ሊሉ ይችሉ ይሆናል። ምናልባት ግን ስለ ኢዲ አሚንና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግሥት ዘውዲቱ እድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሠ ነገሥቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ሕዝቡ ይህ እንደሚፈጸም በርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መስዋዕት ተገቢ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ህዝብ የሌኒን የታወቀውን የመንግስት ርኳቢ ባቀውም መንግስት ማለት ኃይል መሆኑን አሳምሮ ያውቃል። አብዛኛው ህዝብ የመንግስት ባይተዋር ይሆንና ኃይሉን ባስፈልገው ጊዜ የሚጠቀም ህዝብ በጣም ርቆ የሚገኝ አካል ነው። ገዢ ማን ነው? ጠመንጃ የያዘ ነገስታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠመዝዛሉ። በአፈ ታሪክ ከሚታወቁት ከንግስተ ሳባና ከንጉስ ሰሎሞን ጋር በማያያዝ አዲስ የትውልድ አረግ ይመዛሉ። ስልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ ያመጻ ስራ መፈጸምን ነው የኢትዮጵያ ነገስታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ህዝብ አንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ በጦር ሲወጋ እጅግሩ ሲቆራረጥ ሲተኮስበት ሲሞት እንደሚታየው ማንነቱ ሳይታወቅለት ሳይታዘንለት ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ ቋት ያለው ሁኔታ የያዘውን ስራ ተጠብቆ መከተሉ በእግዚአብሔር ፈቃድና ተዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካሳምኖ እስከዚያው በእድል ማማረር ብፁዓን ትሁታነ ልብ ሌላም ሌላ ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡት ይህንን የኢትዮጵያውያን ታሪክና እውነታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለሌሎች ህዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ እንችላለን። ግን ይህ ነጥቡን በአጠቃላይ መሳት ይሆናል። ኢትዮጵያዊው እንደ ግለሰብ አመጽ ያገበረው አይደለም፣ ግን አመጽ የበከለው አየር በሚያውድበት የአንድ ሰው የክብሩ መግለጫ ኃይል ጉልበት በሆነበት ህብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ከሃሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተነካሽ ውሻ ለመከላከል በሚል ሰበብ በትር ይይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው፣ ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመጸ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ከሀብታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አኳያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ላቅ ብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እኒህ ሰዎች ዓላማቸው ምንድነው? ምንስ ጥቅም ያገኙበታል? እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች፣ ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናውያን የሽምቅ ተዋጊ ድርጅቶች ወጉስ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርጻል ከሚባለው ከማኦ ቢሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች ባንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሰደሩ ጋር ያላቸው የፊውዳል ግንኙነት ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይመስሉ እንጂ በተጨባጭ ግን እንደቀድሞው በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል የፊውዳሎች ወግና አሰራር እንዲሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹት ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለሥላሴ ሞተዋል፣ ግን ደግሞ ኃይለሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። ይህ ሁሉ ስንል በምንም አይነት መንገድ የደርግን አሰቃቂ ወንጀል ለአንባቢው አይን አቅልሎ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጻና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ ያመጻና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመጻን ሲቃወም፣ የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ ያገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ፣ ብዙ ነገር ተለዋወጠ፣ ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተስተናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጦ፣ የፀሐይ ብርሃን ከማጣት ቆዳቸው ወይቦ፣ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ ፊት እነሆኝ ብለው ጉች አሉ። የፊውዳሉ አገዛዝ ወንጀል በህዝብ ፊት ገሃድ ሆኖ ቀረበ። ህዝቡም ይህ ግፈኛ መንግስት ይውረድ የሚል ጩኸት አሰማ። አብዮቱ እየተቀጣጠለ በመሄድ የዚያ ኢሰብአዊ ስርዓት ቡታ ነጋሪ ሆነ። ይህንን ያንን እናሻሽላለን እየተባለ ይገባ የነበር ቃል ኪዳን ሁሉ የህዝቡን ቁጣ ሊያቀዘቅዝም ሆነ ንጉሳዊ አገዛዝን ከድቀቱ ሊያድነው አልተቻለውም። በዚህ ጊዜ ነበር ደርግ ጣልቃ የገባው። ወታደራዊ መኮንኖችን የመረጣቸው የለም። ማንም በህዝቡ ላይ እንዲሰለጥኑ ቃል የሰጣቸው የለም። ስልጣንን በኃይል የራሳቸው በማድረግ በዚያው በጥንቱ አገዛዝ ስልት ቀጠሉ። ህዝቡ ትግሉን እንዲያቆም በማዘዝ ነገስታት ይገዛሉ፣ ህዝብም ይታዘዛል ብለው በማስተጋር እኛ ይቀርሞ ነገስታት ይሉት የነበረውን አስተጋቡ። በርግጥም ህዝብ በትምህርት ላቅ ባለ ህብረተሰብ ውስጥ በሰባዊ ፍጡር ትርጓሜ ላይ ትንታኔ አቅርቦ ሊቅነቱን ሊያስመሰክር ለሚፈልግ ጸሐፊ በሚያረጋው ደረጃ ቁልጭ አርጎ አበጃጅቶ ጥያቄውን አቅርብ እንጂ ለዲሞክራሲ ለሰባዊ መብት መከበር ለእኩልነት እመቃ እንዲቆም የሽብርና የመጻ አውታሪት እንዲፈርሱ ለህዝባዊ ስልጣን ጩኸቱን አሰምቷል። የህዝባዊ ስልጣን ዋነኛ ጥያቄ የጊዜያዊ መንግስት ህዝባዊ ጥያቄ ውስጥ የተካተተ ነበር። ደርግ የነን ሁሉ ተቃውሞ ባሻፈረኝ ባይነት ቆመ። በኃይሉ ስልጣን ወለድ እዚያው ስልጣን ላይ ለመቆየትም ደግሞ ኃይል መጠቀም ነበረበት። ተቃውሞውን ላሰማ አብነቱ እመቃና ሽብር ነው አለ። ለዚህም ነው የቀይ ሽብሩን አሰቃቂነት ለመረዳት የካቲቱን አብዮት በነባራዊ መልኩ መመርመር የሚያስፈልገው። በአብዮቱ ውስጥ ህይወትን ኑሮን በሚመለከት ሁለት የተለያዩ አመለካከቶች ተጋጩ። ስለቀድሞውና ስለወደፊቱ ሁለት የተለያዩ ትንታኔዎች ተላተሙ። አንደኛው የህዝቡና የተራማጅ ምሁራን የሆነው የቀድሞውን አመጻ በኃይል የመጠቀምን ባህል በማውገዝ ይህንን ስርዓት ለማፍረስና ተራው ሰው የሚከበርበት የወደፊት እድሉ የሚሰምርበት ስርዓትን ለመፍጠር ሲሆን፣ ሁለተኛው የደርግና የደጋፊዎቹ የሆነው ደግሞ የቀድሞውን በአመጻ የቀለመ ገጽታ ተቀብሎ በዚሁም ተመስርቶ ይበጀኛል ያለውን ስርዓት ለመቀየስ ነበር። ህዝቡ ሰላምንና መሰረታዊ ለውጥን የፈለገ ቢሆንም ያን ለማግኘት መታገል ነበረበት። ደርግም ስልጣን ለመጨበጥ የህዝባዊ ትግሉንም ፍሬ ለመቀማት ኃይልን መጠቀም ነበረበት። ከራስም ጠባይ ስንነሳ ያላግባብ ያገኘውን ይዞ ለመቆየት በኃይል ላይ ከመተማመን ሌላ ምርጫም አልነበረውም። ከዚህም ስንደረደር ቀዩ ሽብር የጊዜ ጉዳይ እንጂ የግድ ቀንን ቆጥሮ መወለድ የነበረበት ነበር። ግን ይህን ማለት የሽብሩን አረመኔያዊነት ቅንጣት ታክልም የሚቀንሰው አይደለም። አመት ለኢትዮጵያ ህብረተሰብ እንግዳ ነገር አልነበረም። ለምዶበታል ማለት በጊዜው የነበረው መንግስት በኢትዮጵያውያን ላይ የፈጸመውን ጭፍጨፋ ትክክለኛ ወይም ተገቢ አያደርገውም። ተከላለ ፕሮግራማችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 ሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።